ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው።
ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ መጋቢት 22 ቀን 2014 ዓ.ም ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ሐሙስ መጋቢት 22 ቀን 849 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል። እስከ መቼ?
ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በሳተላይት መተላለፍ ከጀመረ አርብ መጋቢት 24 ቀን 7ኛ አመቱን ያከብራል። በተለያዩ ምክንያቶች የሳተላይት አገልግሎቱ ቢቋረጥም በቅርቡ የመጀመር ተስፋው ደግሞ እየለመለመ ነው። በዛሬ ዝግጅታችን 7ኛውን አመት ለመዘከር ሁለት ቀደም ብለው በፍኖተ ዲሞክራሲ ቀርበው የነበሩ በመጀመሪያ ከጓድ ገነት ግርማ ጋር የተደረገ ቃለ ምልልስና በማስከተልም በሃማቱማ የቀረበ ጽሑፍ እናሰማለን። በቅድሚያ መቆየትማ አለትም ይቆያል በሚል ርዕስ ከዝግጅት ክፍላችን የቀረበውን የዕለቱን ሐተታ እናሰማለን። አሁን ወደ ዜናው።
ሰኞ መጋቢት 20 ቀን በመስራቅ ሸዋ ዞን መንጃር ወረዳም አውራ ጎዳና በሚባለው ቀበሌ ውስጥ በአማራዎች ላይ ጥቃት ያደረሱ ወንጀለኞች ከአካባቢው አስተዳደር የተላኩ መሆናቸውን በብልጽግና ሽፋን በስልጣን ላይ ያሉ የኦህዴድ አክራሪ ካድሮች ባወጡት መግለጫ ራሳቸውን ማጋለጣቸው ታውቋል። የዘረኞቹ መግለጫ ድርጊቱ የተፈጸመበትን አውራ ጎዳና የተባለውን ቦታ ቆርኬ የሚል ስም በመስጠት በኦሮሚያ ስር እንደሆነ በማስመሰል ወደ አካባቢው ጸጥታን ለማስከበር ሄደው በነበሩ የኦሮሞ ልዩ ኃይል ሚሊሻ አባላት ላይ ከምንጃር የሚንቀሳቀሱ ጽንፈኛ ኃይሎች ተኩስ ከፍተው ጉዳት አድርሰዋል በሚል ለመግለጽ ሞክሯል። መንጃር ውስጥ ከፈንታሌ የመጡ አሸባሪዎች በነዋሪዎች ላይ ጥቃት መፈጸማቸው የተረጋገጠ ሆኖ ሳለም የኦህዴድ ካድሬዎች ከላይ የተጠቀሰው መግለጫ መስጠታቸው በሽብሩ ውስጥ እጃቸው እንዳለበት ያረጋግጣል ተብሏል። ሰኞ መጋቢት 20 ቀን አሸባሪዎቹ በሰነዘሩት ጥቃት አንድ የፌደራል ፖሊስ አባልን ጨምሮ ሁለት የአካባቢው ነዋሪዎች ሲገደሉ ሰባት ሰዎች የቆሰሉ መሆናቸው የተገኘው መረጃ ይገልጻል። በሶስት ተሽከርካሪዎች የመጡት አሸባሪዎች በህዝቡና በሚሊሻ አባላት ላይ ከፍተኛ ተጋድሎ የተገደሉና የተማረኩ ሲሆን የመጡበትም ሶስት ተሽከርካሪዎች በነዋሪው ቁጥጥር ስር ወድቀዋል። ፒክአፕ ተሽከርካሪዎቹ ላይ ከባድ መሳሪያዎች መሆኑም ተረጋግጧል። ማክሰኞ አወዛጋቢ መግለጫ ከተሰጠ በኋላ ተጨማሪ አሸባሪዎች ወደ ቦታው መጥተው ጥቃት ሊያደርሱ ይችላሉ የሚል ስጋትም ተፈጥሯል። ከጥቂት ቀናት በፊት በፈንታሌ ወረዳ በግፍ የተገደሉት የአማራ ወጣቶች በዘረኛ ካድሬዎቹ ቅድና ቅንብር መሆኑ ተረጋግጧል። በአፋር ጦርነት እየተካሄደ በመሆኑ ምክንያት የእርዳታ ቁሳቁሶች ወደ ትግራይ ሊደርሱ ያልቻሉ መሆናቸውን የሰብአዊ እርዳታ ተቋሞች ኃላፊዎችን ዋቢ በማድረግ ሮይተርስ ዘግቧል። ወያኔ ከተቆጣጠራቸው 6 ወረዳዎች ውስጥ በሁለቱ ጦርነት እየተካሄደ መሆኑን የአፋር ልዩ ኃይል መሪ የገለጸ መሆኑን ሮይተርስ ጠቅሷል። የአፋር የጎሳ መሪዎችም የአፋር ግዛት በአሸባሪው የወያኔ ቁጥጥር ስር ሆኖ ምንም አይነት የሰላም ስምምነት ተግባራዊ ሊሆን እንደማይችል የተናገሩ መሆናቸውንም ገልጿል። ቀደም ብሎ ወያኔ ከተቆጣጣራቸው ቦታዎች መካከል አንዳንዶቹን ያፋር ሚሊሻዎችና ለዩ ኃይል አባላት ያስለቀቁ መሆናቸው የተዘገበ ሲሆን እነዚህም ቦታዎች መልሶ ለመቆጣጠር በዘረኛው የኮሎኔሉ አገዛዝ ድጋፍ ያለው ወያኔም ከፍተኛ ጥረት እያደረገ መሆኑ ታውቋል። በተያዘ ዜና ከአፋር 40 ሺህ በላይ የሚሆኑ ተማሪዎች ከትምህርት ውጪ መሆናቸውን ያካባቢው የትምህርት ቢሮ ገልጿል። ከጦርነቱ በፊት ከ90 ሺህ በላይ የሆኑ ተማሪዎች በትምህርት ላይ እንደነበሩ ሲገልጽ በጦርነቱ 65 ትምህርት ቤቶች በመውደማቸው ከ40 ሺህ በላይ ተማሪዎች ትምህርት ገበታ መመለስ ያልቻሉ መሆናቸውም ተነግሯል። የተፈናቀሉ ተማሪዎችን በጊዜያዊነት ትምህርት ለማስጀመር 38 ድንኳኖች በየአካባቢው የተሰራጩ ቢሆንም ድንኳኖቹ አገልግሎት ሊሰጡ የሚችሉት ለ3000 ተማሪዎች ብቻ መሆኑም ታውቋል። የአሶሲየትድ ፕሬስ ዘጋቢ አሚር አማንና የካሜራው ባለሙያ ቶማስ እንግዳም በዋስ እንዲለቀቁ ፍርድ ቤቱ የሰጠውን ውሳኔ በመቃወም አቃቢ ሕጉ ያቀረበውን አቤቱታ ጠቅላይ ፍርድ ቤት ውድቅ ያደረገበት መሆኑ ታውቋል። ጠቅላይ ፍርድ ቤት የታችኛውን ፍርድ ቤት ውሳኔ ያጸናው በአቃቢ ሕግ በኩል ምርመራ በሚገባው መንገድ እየተካሄደ አለመሆኑን በማረጋገጡ ነው ብሏል። በዚህም መሰረት አሚር አማን በዋስትና ይፈታሉ ተብሏል። በተያዘ ዜና የኦሮሞ ጠቅላይ ፍርድ ቤት ጋዜጠኛ ታምራት ነገራ የዋስ መብቱ እንዲከበር ባቀረበው አቤቱታ ላይ ውሳኔ ለመስጠት ለመጋቢት 27 ቀን ተለዋጭ ቀጠሮ የሰጠ መሆኑ ታውቋል። በዘረኝነት የሰከሩት የብልጽግና ባለስልጣኖች የሚቃወማቸውን ንጹህ ዜጎች ከመያጠቁባቸው መንገዶች አንዱም ከለሰዎችን በቁጥጥር ስር ካደረጉ በኋላ ደጋፊ ዳኞች ወደሚገኙበት ወደ ኦሮሞ አካባቢ ወስደው በመርመራ ስም ለረጅም ጊዜ በእስር ማስተቃየት ነው። ታምራት ነገራም በቁጥጥር ስር ከዋለ ወራት ያለፉ ቢሆንም እስካሁን ድረስ አቃቢ ሕግ አንድም ክስ መመስረት ያልቻለ መሆኑ ታውቋል። በሩሲያ ላይ የተጣሉ ማዕቀቦች የዶላርን የበላይነት ሊቀንሱ እንደሚችሉ IMF የተባለው የዓለም አቀፍ የገንዘብ ድርጅት አስታውቋል። የድርጅቱ ምክትል ዋና ዳይሬክተር በሰጡት መግለጫም አሜሪካን ጨምሮ የተለያዩ ወገኖች በሩሲያ ላይ የጣሏቸው ማዕቀቦች የዓለምን የገንዘብ ስርዓት የተበታተነ ሊያደርገው እንደሚችል ገልጸዋል። በማዕቀቡ ምክንያት ሌሎች የመገባቢያ ገንዘቦችን የዶላርን ተቀባይነትና የበላይነት የሚሻሙ መሆናቸውንም የተቋሙ ባለስልጣን ግልጽ አድርገዋል። ጦርነቱ የኢኮኖሚ እድገትን ቢያቀዘቅዘውም የኢኮኖሚ ውድቀት እንደማያስከትል ተገልጿል። የሩሲያ ፕሬዝዳንት ፑቲን ዶላር አስተማማኝ ስላልሆነም ሩሲያ ጋዝ የምትሸጠው በሩብል ይሆናል ማለታቸው ይታወሳል። አድማጮቻችን ለዕለቱ ያዘጋጀናቸው ዜናዎች እነኚህ ነበሩ። ከቀሪ ፕሮግራሞቻችን ጋር አብራችሁን ቆዩ።
የሐሙስ መጋቢት 22 ቀን 2014 ዓመተ ምህረት የፍኖተ ዴሞክራሲ ሐተታ መቆየትማ አለተም ይቆያል። በርግጥ ራሱ ጸንቶ መቆየትም ጸጋ ነው ይሁን የሚባል ነው። በተለይ ስንቱ አውሎ ነፋስ ገና ሳይመጣ ተንገዳግዶ መፈርከስ መደርመስ መትነን ልምዱ ሆኖ ስናይ ባለፉት 50 አመታት ማለትም በሀገራችን በድርጅት መልክ ትግል መልክ ይዞ መከሰት ከጀመረበት ስንት ድርጅቶች አለን አሉ? ስንቶቹ ጸኑ በረከቱ? ስንቶቹስ ወዲያው ተነኑ? ለዚህ የምንሰጠው መልስ ነው መቆየት ራሱ በራሱ ያርገው እንየው የሚባል ያደረገው። ቁም ነገሩ ግን እንደ አለት ድንጋይ መገተሩ ሳይሆን በጽናትና በተጨባጭ ትግል ሕያው ሆኖ መገኘቱ ነው። ከተመሰረተ 50 ዓመት ሊሆን ትንሽ የቀረው ኢሃፓ የሚደነቀው ይህን ያህል ጊዜ እንደ ድርጅት መከረሙ ብቻ ሳይሆን ቃል ኪዳኑን ሳይጥ ስንቱን ጋሬጣ አስወግዶና ተቃጥሎ ትግል መቀጠል በመቻሉ ነው። መቆየትማ አለትም ይቆያል ግን ስንቶቹ ይህም አቀጣቸው ጠፉ በገዘፉበት ፍጥነት ተፈረካከሱ ዛሬ ለታሪክም ተረስተው ቀርተዋል። ከሁኔታው ለትውልድና ለሀገር ተቃሚ ተመክሮን መቅሰም ተገቢ ነው ብዙ ተከፍሎበታልና ያባ ህልውናውን ጠብቆ ይህን ሁሉ አመት ቢቆይም በነበረው ጥንካሬ ወይም ሌሎችን ያጠቃው ማዕበል ሳይነካው ቀርቶ አይደለም። በርካታ ጊዜ ከውስጥም ከውጭም ከባድ ጥቃት ደርሶበታል። በደርግ ጊዜ ምንም እንኳን ትኩረቱ በደርግ ወዳጅ ኃይል ላይ ቢሆንም ጥቃቱን ያደረሱበት ምዕራባውያን መሆናቸው አይዘነጋም። አንዳንዶች ዛሬ ኢሃፓና ግራው ኃይል እርስ በርሱ ተከፋፍሎ ተጎዳ ብለው ሊተቹ ቢነሱም ከዚህ ታዲያ እነሱ ቀኞቹ ተመረው ከከፈፈልም ርቀው ሊበረክቱ እንዳልቻሉ ተንፈሽም ሳይሉ ነው በአሳፋሪ ደረጃ የከሰሙት። ያባ ጥቃቱን ተቋቁሞ ቢጎዳም ህልውናውን ጠብቆ ሊወጣ የቻለው አንድም ካደረጃጀቱ ሲሆን ሌላም ከነበረውና ካለው የዓለም ጥራትና ጽናት ነው። ጥራዝነት ተቆጭ የደቡብ አፍሪካ ድርጅት ለዘመናት መባጀቱን ባደነቁበት አፋቸው ያባ ረጀ ብለው ሊያወግዙ ሲውገረገሩ የሰማናቸው ሲሆን ድርጅቱ ህልውናውን የጠበቀው በዘመናዊ ሙያተኛ አደረጃጀት ህብኡነትን ምስጢራዊ አሰራርን ከስነ ስርዓትና ዲሲፕሊን ጋር አዋህዶ ሊንቀሳቀስ በመቻሉ ነው። ተመታ ደቀቀ አበቃለት ተነነ ያሉት ከ20 ዓመት በላይ አገዛዙን ራቆቱን የሚያቆም ፈኖተ ሬዲዮን ሲያካሂድ ቆይቷል። ግልጽም አሜሪካም ደግሞ ማውት ሳይሆን በአባላቱ ጥንካሬ አቋሙን ሽጦ ጫማ ስሞ ሳይሆን የሀገርን ክብር በኩራት አስጠብቆና ጠብቆ የለም ሲሉት እየኖረ አጠፋነው ሲሉ እያንሰራራ ድርጅቱ እንዴት ሊቀጥል ቻለ? ለዚህ ምላሽ ሊሰጡ በመቻል ዛሬ አለናለን እንብርም ብር የሚሉ ቡድኖች ሊማሩና ሊተናከሩ መጣር ይገባቸዋል። ወግዘት ከማስቀደም በፊት ድርጅቱ በደርግ የታወጀበትን ሽብር እንዴት ይቋቋም መከረ ብሎስ መመርመር ይገባል። ያባ ማለት ከሁሉም በላይ ጀግንነት፣ ጸረ ባንዳነት፣ ጸረ ቡከንነት፣ አገር ወዳድነት፣ ኢትዮጵያዊነት፣ ጸረ ዘረኝነት ማለት ነውና ይህ እንዴት ተከሰተ በረከተ የባዕዱንም የሀገር በቀል ጠባቦችንም ጥቃት ተቋቋመ ብሎ ማጤኑ ለትግል የሚጠቅም ግንዛቤ ነው። ያን ጀግና ትውልድ ያፈራች ሀገር እንዴትስ ቀሮ ፈላባት? የነ ያባ ሀገር ላይ እንዴትስ ሰው በላ መንጋ ፈነጨባት? ንጸጋይ ተስፋይን ባፈራች ሀገር ባንዳ ከሃዲው ፈላባት? ሂደታችንን የተዘበተዛባ የታሪክ መነጽር ሳይሆን ሀቅን መሰረት አድርገን የመመርመሩ ጊዜ አሁን ነው። ታሪክ ስንል ግን የኦነግ ወያኔን ልቦለድና የጥላቻ ልፈፋ ብለን ሊሆን እንደማይችልም ግልጽ ነው። ትውልድ ስንልም ፋሽስቶችን ጠባቦችን ሁሉ ደብልቀልና ፋፍተን ሳይሆን የዛሬውንም የዘረኛ ሎሌ ዳያስፖራ ህዝብ ብለን ሳይሆን ለሀገሩ የቆመውንና አሁንም አለው ለኢትዮጵያ የሚለውን ማለታችን መሆን አለበት። ውሃ የማይገባው ደረቅ ድንጋይ ሊቆይ ይችላል። የሚያኮራ መሰንበት ግን ቃል ኪዳንን አክብሮ ለሀገር አለኝታ መሆንን ይጠይቃል። 17 ዓመት የደርግ ፋሽስታዊ አገዛዝ፣ 27 ዓመት የወያኔ አረመኔና ዘረኛ አገዛዝ አገር አበላሽቷል፣ በክሏል፣ ትውልድን በክሏል፣ ክርም አሳጥቷል። የማይካድ ነው። ሰፊ የባህል አብዮት ገና ይጠይቀናል። ማንነታችንን ለማስመለስ፣ ሰብእናችንን ለማስረገጥ፣ ኢትዮጵያዊነታችንን ለማስከበር፣ ለዚህና መሰል ቅዱስ ክቡር ዓላማዎች ለመዋደቅ ካልሆነ ትግል ምንድነው ታዲያ? በትግል ስም ድለላ ዝርፊያ ለሽያጭ መቅረብ አገር ማዋረድና ራስንም ማንቋሰስ? ቆይተናል እንቀጥላለንም። ለኢትዮጵያ ለእልና ለህዝቧ ሰላምና ዴሞክራሲ በጋራ ቆራጥና ጽኑ ትግላችን ኢትዮጵያን ከጥፋትና ድን ክብር ለሀገር ሰማት
የዛሬው መርሃ ግብራችንን ሰፊን ቦታ ይዘው የቃለ መጠይቁ ይሆናል። የቃለ መጠይቁን ያደረግላቸው ወዘሮ ገነት ግርማ ወልደ ወርቅሽ ይባላሉ። ወዘሮ ገነት ግርማ በኢትዮጵያ ፖለቲካ ዓለም ውስጥ በመስዋዕትነት በጽናት ባይበገርነት በኢትዮጵያዊነት ከጨረቃ ደምቀው ከሚገኙ የኢትዮጵያ የህዝብ ልጆች አንዱ ሆነው የኢህአፓ አባል ናቸው። ወዘሮ ገነት ግርማ ከታች እስከ ላይ ኛወርከን ባለው የፓርቲ መዋቅር ውስጥ ከልጅነት እስከ ወቀት በጽናት እየሰሩ የታገሉ ካሉ የዘመኑ ሸዋ ረገድገሎች አንዱ ናቸው። ወዘሮ ገነት ግርማ ለሰላምና ለርግ ጉባኤ ኢዳቅን ወክለው ከሄዱና በውያኔ ወይን ከተወረወሩ ታጋዎች አንዱ ነበሩ። ባለም አቀፍ ቻናልና በኢትዮጵያ ትግል በኢትዮጵያ ትግል ከውያኔ መንጋጋ ተፈልቀቀው ወጥተው አሁንም እንደጥንቱ በጽናት በያፓ ውስጥ በከፍተኛ እርከን እየታገሉ ያሉ ታጋይ ናቸው። ወዘሮ ገነት ግርማ በተቃዋሚነት ይታገላሉ። አባታቸው የውያኔ ፕሬዝዳንት መቶ አለቃ ግርማ መሆናቸውም ሳንጠቅሳናልስም ዛሬ ስለ ሀገራችን ተጨባጭ ሁኔታ ሰፋ ያለ ውይይት አካሄደናል። ተከታተሉት።
ወይዘሮ ገነት ግርማ ይህንን ቃለ ምልልስ ለመስጠት ከጊዜው ሰውተው በመገኘቶ በአድማጮች ስም ከፍ ያለ ምስጋናችንን እናቀርባለን። የመጀመሪያ ጥያቄ በአሁኑ ወቅት ያለውን የሚዲያ ሁኔታ የሚመለከት ይሆናል። በአገር ቤትም ውስጥ እንዲሁም በውጭ ሀገር ያለውን ቀደም ብሎ ለማስታወስ ያህል በደርግ ዘመን ደርግ በሚቆጣጠራቸው በሬዲዮም በቴሌቪዥንም በጋዜጣውም ጸረ ኢህአፓ ዘመቻዎችን በጣም አስፋፍቶ ኢህአፓ የሲያይ ቅጥረኛ ነው፣ የአረቦች ቅጥረኛ ነው፣ የሻቢያ ቅጥረኛ ነው የመሳሰሉትን እንደፈለገው ያፈራጭ ነበር። አሁን ደግሞ በሀገር ቤት ውስጥም ወያኔ እንደገና ደግሞ በውጭ ያሉ ተቃዋሚ መስለው በሚያወናብዱ አካሎች ይህንን ዘመቻ እያፋፋሙት ይገኛሉና ይህ ለምን የሆነ ይመስሉታልና በርሶ በኩል ያሉትን አስተያየት ቢሰጡ።
እንግዲህ ኢህአፓ ዘንድሮ 32ኛ አመቱን ያከብራል። ከዚያም በላይ ደግሞ ኢህአፓ የኢትዮጵያ የመጀመሪያ የፖለቲካ ድርጅት ነው እና በእነዚህ ባለፉት አመታቶች ውስጥ ብዙ ተመክሮን ማካበት ችሏል። በአገር ውስጥም ሆነ በውጪ ተደማጭነት ማግኘት ችሏል። ለብዙ ዘመናትም በአቋም በመጽናት የተነሳለትን አላማ ከመሬት ላራሹ ጥያቄ ሌላ የህዝባዊ መንግስት የመሬት ላራሹ ጥያቄ የዲሞክራሲያዊ መብቶች እነዚህን ሁሉ ሲያስተጋባ የቆየ ድርጅት ነው። በእነዚህም ባሳለፋቸው አመታት ውስጥ የመደራጀት ተመክሮ ሐሳቦችን የማሰራጨት የመወያየት ተመክሮ ለትውልድ ሲያስተምር አብሮ ሲጓዝ የነበረ ድርጅት ስለነበረ በአሁኑ ጊዜ ሰፊ የህብረተሰብ ክፍል ለኢህአፓ አክብሮት አለው። በኢህአፓ ላይ እምነቱን ይጥላል። የኢህአፓን ጥያቄዎች አንግቦ ለመነሳት ዝግጁ ነው። እና ያሁኑ መንግስት ልክ እንደ ደርግ መንግስት ይሄንን የኢህአፓን እስከዛሬ ድረስ በትግል ያመጣቸውን ልምዶቹንና የትግል ተመክሮውን በመፍራት ነው ያሁኑ ዘመቻ ሁሉ የሚካሄደውና በድሮም ጊዜ ቢሆን በደርግም ጊዜ ኢህአፓ ላይ የኢህአፓን ጥያቄዎች ቀጥታ ከመመለስ ይልቅ ኢህአፓን አንዴ የሻቢያ አንዴ ሶማሊያ አንዴ አናርኪስት በሚል ዘመቻ አካሂዱ ነበር። ያሁኖቹም ይሄን ነው የሚያካሂዱት። ከዚህ ጋር ተያይዞ ደግሞ የሚያሳዝነው ምንድነው በአገር ውስጥ ባሉ በሚዲያ ውስጥ ማለትም በአዲስ ዘመን እና በተለያየ ራሳቸው አውታሮች ውስጥ የሚያርጉትን ዘመቻ በውጭም በኩል ያንኑ በማስተጋባት ከያደግ በኩል ጥቅም የሚያገኙ ሰዎች ኢህአፓ ላይ ዘመቻ ይከፍታሉ። ከዚህ ጋር ያያይዤ ማነሳው ምንድነው ይሄ ድርጅት በብዙ አይነት ተመክሮች ነው አውጣው ድርጅት ስላለፈ ብዙ ወጣቶችንም ሰዎችንም ሊያምጥ በመቻሉ በተለያዩ ድርጅቶች ሆነ በተለያዩ የትግል መስኮች ውስጥ የኢህአፓን አርማ ተይዘው የሚነሱ ብዙ ኃይሎች አሉና እነሱን በመፍራት ማለትም የኢህአፓ ተጠኖ እዚህ ጋር አለ እዛ አለ በማለት እንደ ለማጥላላትና እዛ ላይ ያንን ለመምታት ጥራት በመድረግ ላይ ያለ ይመስለኛል።
እዚህ ላይ ወይዘሮ ገነት አክዬ ለመጠየቅ የምፈልገው ይህንን ሚዲያን በሚመለከት በአሁኑ ጊዜ በሚቀጥለው አመት በ1997 ዓ.ም ኢትዮጵያ ውስጥ ጠቅላላ ምርጫ ይደረጋል። ይህ የስም ማጥፋት ዘመቻው በተለይም የድርጅቱን ስም ማለትም የሀባን ስም የማጥፋቱ ዘመቻ በወያኔም በኩል አገር ውስጥ ተረጣጥሎ የሚገኘውና እንደገና በውጭ ያለው ከምርጫው ጋር የሆነ ግንኙነት ይኖረዋል ብለው ያስባሉ?
አለው። ወደ ኋላ መለስ ብለን ካየን ኢትዮጵያ ውስጥ ለውጥ ለማምጣት በሚደረገው ትግል ውስጥ የሚሳተፉ ኃይሎች በሙሉና በተለያየ ወቅት ወጥ የግንባር ሂደትን በመያዝ አብሮ ትብብር ባደረጉበት ጊዜ ኢህአፓ ሁልጊዜ ተሳታፊ ሁልጊዜ ጥያቄውን አስቶ ብርቱ ትግል የሚያካሄድና የሚቀጥል ድርጅት ነው። ድርጅቶች ተነስተው እንደገና ወድቀው እንደገና ደግሞ ሌላ መልክ ይዘው ሲመጡ ኢህአፓ ከበፊት ጀምሮ ቀጥሎ የመጣ ድርጅት በመሆኑ በአጠቃላይ በሚሳተፍባቸው ግንባሮች ውስጥ ሁሉ ውጤት ሊያስመጣ እንደሚችል፣ ሊያደራጅ እንደሚችል፣ ሊያታገል እንደሚችል ግንዛቤ አለ እና ያንን እንዳያደርግ ለማድረግ ነው እንግዲህ ይሄ ሁሉ የሚካሄደውና በአሁኑ ጊዜ የተቋቋመው ግንባር ከ13 በላይ 15 ድርጅቶችን ያቀፈ በመሆኑ እነዚህ ሁሉ ደግሞ ይዘው ለወደፊት በመቀጠል ከቻለና አብረው ትግሉ ከገፋ ያሰጋናል የሚሉ ኃይሎች ማለትም ደንበኛ ምርጫ ወተኛ ምርጫ በኢትዮጵያ ውስጥ እንዲካሄድ የማይፈልጉ ኃይሎች ኢህአፓን በጊዜ መቅጨት በጊዜ መምታት ይፈልጋሉ። እዛ ላይም ይረባረባሉ እና ከዚህ ከመርጫውና አሁን ካለው ሂደት ጋራ ይያያዛል። እንደውም በግልጽ ኢህአዴግ ወያኔን በሚመለከት ያለ ከባድ ችግር ኢህአፓ ላይ ፍራቻ አለ። የኢህአፓን ታሪክ የኢህአፓን ሂደት በደንብ አድርገው ነው የሚያውቁት። በዚህ የተነሳ በሀገር ውስጥ ሌሎች እነሱን መሰል ድርጅቶች እንዲቋቋሙና እንዲደራጁ በጣም ባይቀናቀኑ ችግር ቢፈጥሩም ግን በጣም ባይቀናቀኑ ኢህአፓን በሚመለከት ግን በምንም አይነት ህጋዊነት ኖሮት ህዝብን እንዲያደራጅ በሀገር ውስጥ በሞላ እየተንቀሳቀሰ እንዳያስተምር ማደናቀፍ ይፈልጋሉ። እንግዲህ በምርጫ ደንበኛ ምርጫ ከተባለ ሁሉም ማንኛውም በዛ ሀገር ውስጥ ያለ ድርጅት ከተደራጀ ድረስ የመሳተፍ መብት ይኖራል። የሚሆነና የማይሆን ሰበብ በማስፋት ኢህአፓን በምንም አይነት ወደዛ መድረክ እንዳይመጣ ለማድረግ እስከመጨረሻው ድረስ የሚሟሟት ላይ ናቸው እና ይሄንን አይነት ለዚህ እንግዲህ ከዚህ ጋር ያያዘ ማቅረብ እንፈልገው ምንድነው ይሄንን ለመቋቋም ምን ማድረግ ያስፈልጋል ከተባለ ኢህአዴግን በህዝባዊ ትግል መወጠር ያስፈልጋል። አሁን በቅርቡ በጣም ጥሩ ሰላማዊ ሰልፍ ተካሂዶ ነበር፣ ግንባሩ ያዘጋጀው ሰልፍ ነበር በአዲስ አበባ። እንደዚህ አይነት ትብብር የትግል ትብብሮች የማህበረሰብ ድርጅቶችም ፓርቲዎችም የተለያዩ የህብረተሰብ አካሎች በየቦታው በየከተሞች አብረው በመሰለፍ ኢህአዴግን መወጠር አለባቸው። ኢህአዴግ ካልተወጠረ በስተቀር ደንበኛ ምርጫ፣ ፍትሃዊ ምርጫ በኢትዮጵያ ውስጥ እንዲካሄድ አይፈልግም። ምክንያቱም በተፈጥሮ ከአነሳሱ አንድ ብሔር ድርጅት የመጣ ድርጅት ከመሆኑ በላይ አገሪቱን ከያዘ ጊዜ ጀምሮ የወታደራዊ ስርዓቱን ሴኩሪቲውን ፖሊሱን ሁሉም በአንድ ብሔር በአንድ ዘር ለማካሄድ የሚሞክር ድርጅት ነውና በየቦታው ትናንሽ መንግስታትና ትናንሽ ድርጅቶች አብረው እሱ የሚኖርበትን ሁኔታ በሚሄድበት ፌደራል ሲስተም እንዲሄዱ ነው እንጂ ከዛ በላይ አገር አቀፍ አላማ ያለውና ብሔር አቀፍ የሆነ ድርጅት ያውም እንደ ኢህአፓ ጠንካራ የሆነ ታሪክ ያለው ተደማጭነት ያለው ድርጅት መድረክ እንዲያገኝ ኢህአዴግ በፍጹም አይፈልግም።
እሺ፣ ከዚሁ ከሚዲያ ውስጥ ሳንወጣ ከመገናኛ ብዙሃን የተሳሳተ ኢንፎርሜሽን ማቅረብ ውስጥ ሳንወጣ በተለይ በተቃዋሚዎች በተለይ በኢህአፓ በኩል ቀደም ለመስቀል እንደመከሩት ምን መደረግ አለበት? ህዝብስ ይሄንን የሚሰማው ህዝብ ዘንድ የወያኔና የሚሰጠው ኢንፎርሜሽን በእንደዚህ አይነት የሚያወናብዱ ክፍሎች የሚሰጠው ኢንፎርሜሽን ምን ያህል ተቀባይነት አለው ብለው ያስባሉ?
መጀመሪያ ስነሳ የኢህአፓን 32ኛ እድሜ መጥቀሴ ያለ ምክንያት አልነበረም። በኔ በበኩሌ የኢትዮጵያ ህዝብ ሀገር ውስጥ ሆነ በውጭም ተሳደው ሀገራቸው መመለስ በማይችሉት ወገኖችም ዘንድ ቢሆን ለሰላሳ አመታት በውጣ ውረድና በሂደት ውስጥ ኢትዮጵያ በገጠማት የወታደራዊ ገዛስ ከዛም በኋላ በነበረው ውድቀት በጦርነቶች ከዛ ደግሞ በፍጹም ኢትዮጵያን እንድትጠፋ ወይም ደግሞ እንድትገነጣጠል እንዳለች እንዳትቆም ፈልጉ ያለች ሁሉ ስልጣን ሲይዙ በዛ ሁሉ ሂደት ውስጥ ኢህአፓ ጠንክሮ አቋምን ይዞ እንደቀጠለ የሚታወቅ ነገር ነው እና በበኩሌ ህዝቦች የትኛውንም ራዲዮ አዳመጡ የትኛውንም ጽሑፍ አነበቡ የትኛውንም ጋዜጣ ተከተሉ ታሪካቸውን የሚያስታውስ ይመስለኛል። ያለፈውን እጅ ያስታውሳሉ። እኛ በበኩላችን በየጊዜው ሳንታክት አቋማችንን ማስረዳት መቻል አለብን። ሳንታክት ደግሞ የሚነሱ ጥያቄዎች በወያኔም በኩል ለማደናቀፍ የሚመጡትን ደንቃራዎች ለመወጣት አብረን ከሌሎች በህብረት ካሉ ኃይሎች ጋር መቀጠል አለብን ማለት ነውና በበኩሌ ትግል ይጠይቃል እንጂ በእንደዚህ አይነት መልክ የትም ይደረስ አይመስለኝም። በበኩላችን እኛ ባመንበት ጸንተን እስከቀጠልንና ማስረዳታችንን ያስረዳን በህብረቱ እያጠናከርን እስከቀጠልን ድረስ መቋቋም እንችል ይመስለኛል።
አድማጮቻችን ውይይት የምናደርገው ከወይዘሮ ገነት ግርማ ጋር ነው። ወይዘሮ ገነት በዋሽንግተን ለሚገኘው የወያኔ ሬዲዮ የወያኔው ፕሬዝዳንት መቶ አለቃ ግርማ ወልደ ጊዮርጊስ ቃለ ምልልስ ሰጥተው ነበር። ከዛ ውስጥም የሚከተለውን ብለዋል። እስቲ ያዳምጡትና አስተያየቶን ይሰጡን።
ተቃዋሚ ፓርቲ አንዳንድ ነገሮች የሚነሷሉ። የፖለቲካ ፓርቲ ሲባል የህልም ፓርቲ ሊኖር አይችልም። ፓርቲ ማለት ህዝብን መሰረት ያደረገ ህዝብን ንቅናቄ ላይ ያተኮረ ነገሮችን፣ ፕሮጀክቶችን፣ አቅጣጫዎችን አገናዝቦ መከራከር የሚያስችል አካባቢዎች የሚሸረሸሩበት ሁኔታ ሲኖር ነው። አሁን ተቃዋሚዎች ሲባል እንሰማለን። እነማን ናቸው እነዚያ ተቃዋሚዎች? ምንድን ነው የሚቃወሙት ብለን ብንል የሚቃወሙት ሰውን ሊሆን ይችላል። የሚፈልጉት ደግሞ ለራሳቸው ባለስልጣን ለመሆን ይሆናል እንጂ ህዝብ የሚደግፈው ፕሮግራም አለንና ለህዝብ የሚጠቅም ፕሮግራማችን ይሄ ነውና ይሄንን ሀሳባችንን በተግባር ልናውል ስለምንፈልግ እንከራከራለን ብለው ህዝቡን አደራጅተው ወደ መድረክ የቀረቡ አቋሞች ጥቂቶች ናቸው። እነዛ ጥቂቶች ደግሞ ተመዝግበው በሚመጣው ምርጫ ላይ ለመሳተፍ ተዘጋጅተዋል። መንግስትን በወግ ለመቃወም የመንግስት ፕሮግራም አሁን ያለው የሚበቃ አይደለም፣ የተሻለ መሆን ይችላል ወይንም መለወጥ አለን የሚሉ ድፍረቱም ያላቸው ፖለቲሽንስም ያላቸው ተመዝግበው ለመወዳደር ዝግጁ ናቸው። ሌሎችም ካሉ የተከለከለ የለም። ምን እንደሆነ ብሎ በኢትዮጵያ ስም በማጥፋት ብቻ ወይንም ተፈልጌ የቆየሁት አገር ለመመለስ ስለማልችል ነው ብሎ ምክንያት እያደረጉ እዚህ ያለውን ድሎ ለማመሳከር ስለ አገር የሚያጠፉ ሰዎች አሉ። እነሱ የአገር ጠላቶች እንጂ የፖለቲካ ፓርቲዎች አይደሉም። እና የፖለቲካ ስርዓት ወዳለው ፖለቲካ ለሰው ህይወት ነው። ኑሮውን የሚመራበት አገሩን የሚያስተዳድርበት አቶ የሚተዳደርበት ነው። ስለዚህ ፖለቲካንም ክብር ልንሰጠው ይገባናል። በኢትዮጵያ መንግስት ዘንድ የፖለቲካ ፓርቲ ሲባል ክብር የሚሰጠውና ሀሳቡም ተግባራዊ የሚሆን ነው። እና ይህንን የመልስ ሊሆን ይችላል። ቀጥሎ በሃይማኖት በኩል ለመጣው በኢትዮጵያ ውስጥ እስካሁን ድረስ በተለይ በእስልምናና በክርስትና መካከል ፍራቻም ቅራኔም ገበሪት መታያየትም ኖሮ አያውቅም።
በሰላም ራዲዮ ላይ እንግዲህ የተነሳውን አንዳንድ ነጥብ ለመተቸት ፈልጋለሁ። ለምሳሌ ለመከራከር የሚያስችል ሰዎችን የሚሻሻሉበት ሁኔታ ሲኖር ለሚለው ይሄ ሁኔታ እንዳይኖር ያደረገ ማን ነው? በእርግጥ የተለያዩ የመናገር የመጻፍ ሐሳብን የመግለጽ መብት ኖሮ የተለያዩ ሐሳቦች በእርግጥስ መሸራሸር ቢችሉ ኢህአፓን የመሰለ ድርጅት ይሄን ያህል አመት የታገለ ድርጅት በአገር ውስጥ እንደ ማንኛውም ድርጅት መሳተፍ በቻለ ነበር። ይሄ አንድ ነገር ነው። ከዛ ቀጥሎ ደግሞ ህዝብን አደራጅቶ የሚያንቀሳቅሱ ጥያቄዎችን ማንሳት ለሚለው ህዝቡን የሚያደራጅ ጥያቄዎችን እያነሳ አሁንም ኢህአፓ ይንቀሳቀሳል፣ በፊትም ይንቀሳቀሳል፣ ያደራጃልም እንጂ ባይሆን ኖሮ በህጋዊነት በአገር ውስጥ ኖሮ አልኖረ ኢህአፓ እያደራጀ እየታገለ እስከዛሬ ባይቆይ ኖሮ በወያኔ መንግስት ሆነ በውጭ ያሉ ወያኔ መንግስት ጋራ በንግድም በምንም ተያይዘውኛል ወርጅብን ያርጉት ድርጅቶች ይሄን ያህል ባላተኮሩብን ነበር። የሚያተኮሩብን ይሄንን ህዝብን ማደራጀት የሚለውን ነገር እስከዛሬ ድረስ በደንብ ውጭ ለን ይዘን ስለምናምንበትም ስለምንገፋበትም ከዛም ደግሞ እንደማንመለስ ስለሚያቆኑ ከዛ ጋርም በመያያዝ ድርሰቱም ካለ ኮንስቲቱንሽም ካለ የሰላም ሂደት እነዚህም በሚመለከት በሰላም ጥረት ላይ ኢህአፓስ ከተስፋውን ድረስ የተቻለውን አድርጓል። ከሬውስ ድርሰቶች ጋር በመተባበር በቅንጅትም አገር ቤት ድረስ ሄደን ተሳትፈናል። እና ኮንስቲቱንሲ ለሚለው ጥያቄው ግን ማለትም ምን ያህል ኢህአፓ ምን ያህል ደጋፊ አለው የለውም የሚለው ጉዳይ ኢህአፓ ኢትዮጵያ ውስጥ መደካጅንቶ በማደራጅ በሚችልበት መንቀሳቀስ በሚችልበት ጊዜ የሚፈታ ጥያቄ ሆኖ ሳለ ገና ለገና የኢህአፓን የወደፊት ውጤት ፖቴንሻል ከአቅማቸው በላይ አጋነው ወይም ደግሞ በመፍራት እዛ ደረጃ ላይ እንኳን እንዳይደርስ ጥረት በመደራጅ ላይ ነው ያለው። ስለዚህ ግድ የለም ተደጋፊ ኖረናል ኖረን እስቲ መድረኩ ይኖርና እስቲ ሁኔታ ይፈጠርና ህብረተሰቡ ምን አይነት አመለካከት ኖሮት ኢህአፓ ላይ ወይም ደግሞ ለተቃዋሚ ድርጅቶች መድረክ የተከለከሉ መሳተፍ የማይችሉት ላይ ምን አይነት አመለካከት እንዳለው ማየት በቻልን ነበርና በአንድ በኩል መደራጀት ያስፈልጋል ኖር ያስፈልጋል ሲባል ሌላ በኩል ደግሞ ድርጅቶች እስከተከለከሉ ድረስና ድርጅቶች በመሰላቸው መልክ ማደራጀት መስራት ካልቻሉ ድረስ ችግር ይኖራል ማለት ነውና ለምሳሌ ፓርላማውን ብንወስድ 540 ምናምን አባል ባለበት ውስጥ 500 ምናምን የኢህአዴግ ደጋፊዎችና የኢህአዴግ መሰል ተመራጮች ናቸው። ይሄ ያገሪቱን ገጽታ አይገልጽም። ይሄን የሚገልጸው ምንድነው? አምባገነን ስራ ስላለ በፌደራላዊ ቅኝት ቢወጠርም በየአካባቢው ያሉት የብሔር ድርጅቶች ማለትም ፌደራል ስቴት ላይ ያሉት ከመንግስት ጋር የተቆራኙና የመንግስትን ድጋፍ ያገኙት ብቻ ስለሆነ መሳተፍ እንደልባቸው የሚችሉት ነው እንጂ በነጻ ቢሆን ኖሮ እነዚህ ሁሉ ድርጅቶች ለየታለ መልክ በኢትዮጵያ ይታይ ነበር ብዬ ነው የምገምተው። ምክንያቱም በሲዳሞ በሌሎች የኦሮሞ አካባቢዎች አሁን ደግሞ በጋምቤላ ማይተነዋል በስልጣን ላይ ያሉት ወይም ደግሞ ድጋፍ የህዝብ ድጋፍ ኖሯቸው ሀሳብ የሚሰጡ ኃይሎች ለመንታት የሚደረገው ጥረት ወደ ዘር ጦርነት አምርቶ ኢትዮጵያ በጄኖሳይድ ማለትም አንድ ህዝብ ሌላውን ህዝብ ሊጨርስ የሚነሳሳበት አይነት እንትን ላይ ችግር ላይ በአለም አቀፍ ደረጃ የተከሰተበት ሁኔታ እናያለንና ይሄ ሁሉ ምንድነው አንድን ብሔር ወክለው ትንሽ ቡድን ይዘው ስለመጡ ሁሉም በትናንሹ በየቦታው ተቀምጡ ያንን እነሱ ባውታራቸው ባደረጃታቸውና ፖሊሱን ሴኩሪቲ ምኑን ይዘው ለመወጠር ነው አላማቸው። በዚህ የተነሳ ነው የተለያዩ የብሔር ድርጅቶችን በየቦታው የተቋቋሙትን በደቡብ በልዩ አካባቢ እየመጡ እያባረሩ የራሳቸውን ሰዎች በመተካት የራሳቸው አንድ ሳያ በየቦታው ያስቀምጡት እና ማለት እንፈልገው ምንድነው መድረኩ አለ ግን አይሳተፉም መተው ያደራጁ ወተረፈ የሚለው ይሄ እንግዲህ ምናልባትም ለሚለግሷቸው ለውጭ ሀገር ሀያላን የሚሰጥ የሽፋን ታይቶና እንጂ ኢትዮጵያ ዚያቀዋል። ምክንያቱም በየጊዜው በየአካባቢው ሰው የሚሞተው ሰው የሚታሰረው ሰው የሚሳደደው እርስ በርስ በዚህ በዘር ንትርክ የኤትኒክ ፖለቲካ ከመጣ ጀምሮ ያለው የመጋጨት በተነሳ ህብረተሰቡ ያለበት ምናውቅ ህዝቡ ስለሚኖረው እዛ ህዝቡ ያውቀዋል። ይሄን ለማለት ፈልጋለሁ። ከዛ መጨረሻ ስለ ስደት ላይ የሚኖሩ ይሄ በጣም ነው የሚነካኝ። ምክንያቱም እኔም ለብዙ ዘመናት በስደት የኖርኩ ሰው ነኝ። በስደት ላይ የሚኖሩ ሰዎች ወይም ሀገራቸውን የሚጠሉ ሀገራቸውን ስለሚያጠፉ እና ለሀገር ጠላቶች ናቸው የሚባል አባባል አለና ይሄ እንግዲህ በአዲስ ዘመንም እዚህ ውጭም ባሉ በወያኔ በሚደግፉ ራዲዮችም የሚስተጋባ ነው በአሁኑ ጊዜ። እና የስደትን ጥያቄ ከወሰድ ነው በታሪክም የሌሎች ሀገሮችን ብንወስድ ለብዙ ዘመናት ተሳደው ይኖሩ ምሁራን ተሳደው ይኖሩ የፖለቲካ መሪዎች ተሳደው ይኖሩ ፖለቲካ ድርጅቶች የፈጠሩ ግለሰቦች ታሪክ ነው የዚህ ዓለም ታሪክ። እኔ ከምኖርበት ከፈረንሳይ ብንነሳ እንደ ቪክቶር ሂጎ ኤሚል ዞላ የሚባሉ ደራሲያንና ለሀገራቸው መብት የተዋደቁ ሰዎች በተወሰነ ጊዜ በስደት ወጥተው የተመለሱ ናቸው። አገራቸው ከጀርመን መወረራ ሆነ ከሌላም ከራሳቸው አምባገነኖች ሪፐብሊኩ ባልተነከረበት ጊዜ ከራሳቸው አምባገነኖች ሸሽተው የሄዱ ሰዎች ዛሬ ተከብረው በአገራቸው ታሪክ ውስጥ ተጽፈው ነው ያሉትና ለኔ ስደተኛ ማለት ለሐሳቡ በአገር ውስጥ ያሉት ህዝቦች በደህንነታቸው እንዳይናቁ በዘርም በሃይማኖትም ሆነ በሆነው መልክ በደል እንዳይደርስባቸው እንዳይሸማቀቁ በሚል የሚደራጁና የሚታገሉ ኃይሎች የሐሳብ ልዩነት እንዲኖር እነዚህ ነገሮች አሻገው ሁኔታው እንዲሻሻል ለማቀረብ በየወክሩበት ጊዜ ስለማይችሉ ነው በሞት ስላለ መታሰር ስላለ መሰደድ የመጣውና በእነዚህን አንገበው የተሰውቱን ያስተውሰኛል እነሱን ለማከራ አለብን ከዛ ደግሞ ምናልባትም ዛሬ በይፋ ወጥቶ ያፋ ተደራሽታጎስ ማደራጅ ባይችልም በየፊናው በየቦታው ያሉ በሃፋ ግርፍ ወይም በሃፋ ታሪክ ያለፉ ወይም የሃፋን ትግል የሚከተሉ ሰዎች ያላቸውን ጥናትንም ተማመናለሁ እነሱንም ሁኔታ ደንቀለውና አንድ ቀን ይሄ ወለተም ወጥ ያለበት ሁኔታ ሲመጣ ያኔ ነው ማን የፖለቲካ ድርጅት ማን ነው ፖለቲካ የሚያቀው በምን አይነት መልክስ ነው ትግል የሚካሄደው የሚለውን ሁላችንም ማየት የምንችለው እና ይሁን የሰማ ቢኖር ሁላችንም አገራችን ሆነን አንዱ ካንዱ በተማረ ነበር ግን አምባገነን ስርዓት ኢትዮጵያ ሰነገሰ በሚያሳዝን ሁኔታ ደግሞ ካንዱ ተደራ አምባገነን ወደ ዘር ኤትኒክ ፖለቲክስ እንደሚባል ወደ ዘር አምባገነን ሲሄድ የኢትዮጵያ ሁኔታ በሚያሳዝን ደረጃ ላይ ይገኛል ዛሬ ይህም ሆኖ ግን በኢሃፓ ምንኮራ በታሪካችን ምንኮራ ኢሃፓ የተለያዩ የብሔረሰብ ሰዎች ያደረጀ የተለያየ ህብረተሰብ ክፍል ያደረጀና ከየትኛውም አቅጣጫ ሰዎች ይሄ የዛ ነው በሃይማኖት ሆነ በዘር ሆነ በምሳሌ ላይ አብረው የገለቡት አብረው ያካሄዱት ትግል ነው ዛሬ ብንመለከት ይሄን በተቋቋመ መንግስት እንኳን ብዙ ዝሮ ኢሃፓ የነበሩ ሰዎች ታስረው የነበሩ ሰዎች ኢሃፓ ታሪክ ያለፉ ሰዎች ነው የሚጠቀመው ሌላ ከየትም ያመጣው ሰው የለም
ወይዘሮ ገነት በአውሮፓ ውስጥ በተለያዩ ቦታዎች ዓለም አቀፍ ስብሰባዎች ሊካፈላሉ ይሄንንም በሚካፈሉበት ወቅት ድርጅቶን ኢሃፓን ወክለው ነው የሚካፈሉት በመጀመሪያ እንዲያስረዱኝ የምፈልገው በሚጋበዙበት ቦታ በኢሃፓነቱ እንዲጋበዙ ያበቃዎት ምክንያት ምንድነው በሁለተኛ ደረጃ ደግሞ ባለፉት 12 ወራት ውስጥ በስንት ስብሰባዎችና በምን አይነት ስብሰባዎች እንደተካፈሉ ለአድማጮቻችን ቢገልጹልን
እሺ በሁሉም ስብሰባዎች ላይ እንደኢሃፓ አልፋተስ ስላለው ለምሳሌ የአውሮፓ ስደተኞች ሁኔታ የዘረኝነት ችግር የአፍሪካውያን ችግር የሴቶች ችግር በሚል ከውጭ ሀገር የመጣውና የአፍሪካውን ትውልድ በሚመለከተኛው በሚመለከት የሚደረጉ ስብሰባዎች ላይ እንደሚባለው እንደ አማካሪ ይጋብዙኛል በዛ በመስኩ ሲሆን ከዛ ባሻገር ግን በፖለቲካ እንደ ፖለቲካ አባልነቴና እንደ ፖለቲካ ሰው የሚያውቁ ሰዎች አካባቢ ግን እንደ ኢሃፓነቴ ነው የሚጋበዘው ይሄውም ለምሳሌ የዓለም ሶሻል መድረክ በሚል በፖርቶ አሌግሮ ጀምሮ የተደራጀ የተቃዋሚ የዓለም ተቃዋሚ ኃይሎች ስብስብ ማለት ይችላል በአሁኑ ጊዜ ድሮ እንዳለው አይነት ሳይሆን ለየት ያለ ስብስብ አለ ይሄውም መጀመሪያ ሲጀምር በሲያስል ላይ የትላልቃን የሃያላን ስምንት መንግስታት በሚሰበሰቡበት ጊዜ እነሱን በመቃረን የተጀመረ ሲሆን አሁን ራሱን የቻለ ህይወት ኖሮት በየቦታው ይዞራልና እሱን አስመልክቶ ጣሊያን ሀገርን ተሳትፊያለሁ ፈረንሳይን ሀገርን ተሳትፊያለሁና እነዚህ ስብሰባዎች ሂደትም ነው በፈረንሳይ ፓርላማ ውስጥ እንድንሳተፍ ያደረገው ምክንያቱም በእነዚህ በአለም ህብረተሰብ የማህበረሰባዊ መድረኮች ላይ ፖለቲካ ፓርቲዎች ወይም መንግስታት ብቻ ሳይሆን የህዝብ ድርጅቶችም የህዝቡን ሐሳብ ይዘው እንዲቀርቡና ጥያቄዎቻቸውን እንዲያስተሙ ጥረት ይደረግበት ቦታ ሲሆን በአፍሪካ በኩል ድክመት አለ ለምሳሌ ከላቲን አሜሪካ ከእስያ ከአውሮፓ በርከት ያሉ ድርጅቶች የመደራጀት መብት ስላለ የመጻፍ መብት ስላለ ሰዎች በሐሳባቸው ስለማይታሰሩ ስለማይሰደዱ የደረጀ የሚታገል ህብረተሰብ አካል አላቸው እነዚህ ሀገሮች በመሆኑም ከኢንዲያ ከብራዚል ከአርጀንቲና ከሳውዝ አፍሪካ ደግሞ አሁን ከሴኔጋል ሲመጡ አፍሪካ ውስጥ ከሳውዝ አፍሪካና ከሴኔጋል ወይም ከተወሰነ አካባቢ በስተቀር ብዙ መሳተፍ የለምና ይሄንን ድክመት በአፍሪካ ቀንድ ውስጥ እንዴት አድርገን ነው ማስተካከል የምንችለው በሚል ከአፍሪካ ቀንድ የመጣን የጎርባትም የኢትዮጵያ ጎረቤት ሀገሮች ተቃዋሚ ኃይሎችና አምባሳደሮች በመጋበዝ እዛ ፊት ለፊት የምንፋጭበትና ሐሳቦችን የምንሰነዝርበትን መድረክ ለመፍጠር ነውና ይሄ ደግሞ የሚቀጥል ሂደት ነው ምክንያቱም ይሄ የዓለም ሶሻል መድረክ በብራዚልን በላቲን አሜሪካ ተካሂዷል በኢንዲያ ተካሂዷል የሚቀጥለው በአፍሪካ እንደሆነም ምኞታለ እና ለማንኛውም በእነዚህ ሁሉ ቦታዎች እንደ ኢሃፓ ተጋባሽ ለሚለው የዛሬ 30 ዓመት የነበረው የትግል መድረክ በአለም ላይ የምን ጥያቄ የሁሉም አይነት የሴቶች የብሔረሰብ የዘረኝነት ለመቃወም የኩልነት የውሃ እጦት የመሬት እጦት የኩባያ ነው የኩባንያዎች ማየ እነዚህ ሁሉ በሚመለከት የሚታገሉ የነበሩ ኃይሎች ልክ እንደ ኢሃፓ እነሱ በየፊናቸው በየቦታው አሉ ግን እነሱ ከኛ ለየት ባለ ሂደት አገራቸው ስለሄደ ብዙዎቹ በስልጣን አካባቢ አረንጓዴ ፓርቲ፣ ሶሻሊስት ፓርቲ፣ ህብረተሰባዊ ፓርቲ በማለት በየቦታው መድረክ ላይ አሉ። እነዚህ ሰዎች በሌላ በኩል የሚደረገውን የመርት ትግል ለመፍታችን በአገራችንን ያነሰለጥ እንዲመጣ ኋላ ቀርነት እንዲጠፋ እድገት እንዲኖር ማለትም የፖለቲካው እድገት የኢኮኖሚ እድገት እና የሀገር እድገት ከፖለቲካ ነጻነትና ከሐሳቦች መሸራሸርና የሚሰራና ምርት ላይ ሊውል የሚችል ሐሳብን ማስለቅ ምሁራን ማስለቅ እንዲችሉ ያ ሁኔታ መፈጠር እንዳለበት የሚገነዘቡ ኃይሎች በተለይ በአውሮፓ ፓርላማ አካባቢና በአውሮፓ ዛሬ መድረክ አላቸውና ለምሳሌ ምናልባት ከዚህ ሀገር ሄደው እንደም ባላውቅም በብራዚል ሰው የተደረገ ጊዜ በአውሮፓ የነበሩ የመንግስት ወኪሎችና ሚኒስትሮች ተሳትፈዋል እነዚህ መድረኮች ላይ ምክንያቱም የተቃዋሚ ኃይሎች ቲንክ ታንክ የተቃዋሚ ኃይሎች ሐሳብ ይፈቅድበት ቦታ ብለው ነው የሚያስቡትና በአፍሪካ በኩል ያን እንዴት እናሻሽል የሚለውን ውይይት ጀምረናል ማለት ነው። ከዛ ባሻገር ቀደም እንዳልኩት እንግዲህ በሴቶች ጥያቄ በዘረኝነት ጥያቄና በቀለማቸው ከሶስተኛ ዓለም በመጣታቸው በደል ለሚደርስባቸው ህብረተሰብ ክፍሎችን በሚመለከት ስብሰባዎችን ተሳትፋለሁና ብዙም ዘመን ስለቆየውና ያንንም አካባቢ ስለማቀው ከራሴን ተመክሮ በመነሳት ሳተፋለሁ። እኔም በዛው ሂደት አመለካከቴን ማሻሻል አሳሰበኝ ማዳበር መቻል መዘጋጀቻለሁ ማለት ነው።
እሺ አድማጮቻችን ይሄንን በወይደረገነት የተሳተፉባቸውን ኢንተርናሽናል ማለት ማለም አቀፍ ስብሰባዎችን በሚመለከት ራሱን የቻለ ዝግጅትና ቃለ ምልልስ ለማድረግ ቃል እንገባለን ሰፊ አርዕስት ስለሆነ። በመጨረሻ ግን ወይደረገነት አንድ ጥያቄ አቀርብልዎታለሁ። ይህም በወያኔ ዘረኛ አገዛዝ በሀገራችን በጣም ከተጎዱት የህብረተሰብ ክፍሎች መካከል ሴቶች ዋልኞቹ ሆነዋል እና በጎዳና ተዳዳሪነት አለድሚያቸው በመንገድ ላይ በመውደቅ ከስራም ከምንም ከሁሉም ከሌሉበት ውስጥ በጣም በሚያሳዝን ሁኔታ ያለው የሴቶች ጉዳይ ነው። በተለይ በጣም በጣም ለእድሜ ያልበቁ ሴቶችን ይመለከታል። ይህንን በሚመለከት አሁን ባለው ኤችአይቪ ኤድስ በተስፋፋበት ዘመን ባለው ለነዚህ ኢትዮጵያ ውስጥ ላሉ ሴቶች ይህ አስተዳደር እስካልተለወጠ ይህ አገዛዝ እስካልተለወጠ ድረስ ይሄ ምንም አይነት ተስፋ ይኖራል ብለን ባናስብም ለነዛ የሚያስተላልፉትን መልእክትና በመጨረሻ ደግሞ እርሶ ማቅረብ ይገባኛል የሚሉትን አስተያየት አብረው ያቀርቡልኝ።
ሴቶችን በሚመለከት ትንሽም ሆነ ትልቅ ድርጅቶች አሉ በየቦታ ኢትዮጵያ ውስጥም አሉ ሌላም ቦታ አለ። አንዳንድ ጊዜ መንግስታት በዛ በኩል ትልቅ ጥያቄ ይመጣል ብሎ ስለማይገምቱ ወይንም እንደ ደካማ ነገር ስለሚያዩት የመደራጀት ትልቅ ትንሽ ይሰጣልና በበኩሌ ከእንደዚህ አይነት ድርጅቶች የፈለቁ ጽሁፎችን ከበዛ ካይመጡ ሴቶችን በማናገርና በማዳመጥ ብዙ ለመማር ችያለሁ። ግን በውጭም ሆነ በውስጥም ሴቶች ጉዳይ በሚመለከት ህብረተሰባችን ውስጥ ብዙ ምንድነው መወጣት ያለብን መሰናክሎች አሉ። አንደኛ የሚያሳፍር የማይሳፍር የሚለውን ነገር መተው አለብን። መጥፎ ነገር ይካሄድ ከሆነ ያ ነገር ተወጥቶ ይጣም ያለበት። አሁን ለምሳሌ በልጅነታቸው ገና ህፃናት ስለሚዳሩ ማጠናቸው ላይ በጣም ጥቃት ስለሚኖር የፊስቱላ ችግር ተፈጥሮ ብሎ ክሊኒክ ተቋቁሟል በሚል ብዙ ቦታ ጥያቄው ተነስቶ እዚህ ነገር ቴሌቪዥን ላይ ቀርቦ ነበርና አንዳንድ ጊዜ ሴቶችን ታዳምጣቸው በዚህ ዙሪያ ወሬ ሲነሳ ጥያቄው ለምን ተነሳ ለምን ሴቶች እንደዛ ታዩ ለምንድነው እሱ ይሄ ነገር የተወራው ነው እንጂ መሸፈን ገበና ብሎ አሳፋሪ ብሎ ማዳፈን ነው እንጂ ያ ነገር እንዴት ይጠፋ ይችላል ብሎ ምርር ብሎ የሚሄዳ ላይ እና ያሳዘነኛል። ምክንያቱም የዛሬ 30 አመት ሴቶች ምናን በሚል ደረጃበት ጊዜ እንዲያውም የሴቶች መብት ብለን ስንነሳ በጣም በግፊት ነበር መሄድ የምንፈልገው። ያሁኑ ዘመን እንደዛ ላይ ሆን ይችላል ግን አሁን እንደነስ እንደተቀስከው የኤድስ ጥያቄ በህፃነት የመውለድ የማርገዝና የመውለድ ጥያቄ የመጠለፍ የመደብደብ የመመታት ሴቶችን በመትዳርበት ጊዜ ልጃገረድ አይደለችም በሚል ከላል ብሰው አዋርደው መልሰው ሲልኩ ወንዱ በኩል ግን ወንዱ ድንግል ነበር ወይ ብለም ጠይቀው ይለ ይሄ ሁሉ ምን ዋይበት አስተጠረን አውጥተን ምን ነጋገርበት ሴቶች ላይ ያለ የመገረዝ የመስፋፋት እነዚህ ነገሮች መዋየትና ያለ ችግር ሆነ በአገራችን እኛ አንፈልግም ልክ ስረት ስረኛ አንፈልግም ስደተኛ አንፈልግም እንደምንለው በሴቶች ላይ እንዲያለ በደል አንፈልግም ብለን ደረታችንን ለስተን አፋችንን መልሰን መናገር አለብን እንጂ የሚያሳፍር ነገር አይነሳ ይሄ ነገር ለመጣ ኢትዮጵያ የሚያወር ነገር አታንሱ አታውሩ ከተባለ ለሚጎዱትና ለሚደርስባቸው ነገር ርህራሄ የለም ማለት ነው። ደግሞ ለወደፊት ስለልጆቻችን የሚፈልጉ ሀገር ምንድነው ብለ ራሳችን አልጠይቅም ማለት ነው። ከዚህ ጋር ያይሽ ለነሳ ለመደምደም የሚያምፈልገው ነገር የተለያዩ የፖለቲካ ድርጅቶች የተለያዩ ኃይሎች ያሉበት ሀገር የተያያዘበት ሀገር ቢሆንም የፖለቲካ ስረኞችን በሚመለከት የህብረተሰቡ ክፍሎች የሚታገሉት ክፍሎች አንድ ላይ መተው የመታገልና አብሮ የንቅናቄ ማካሄድ ደረጃ መድረስ አለባቸው። እዛ ደረጃ ላይ ስንደርስ ነው ከእያንዳንዳችን ከየፍታችን አልፈን አንድ ላይ እንደሄድን የምናሳውቀውና ይሄን ይመስለኛል። እዛ ላይ ትኩረት ተደርጎ ስረኞችን በሚመለከት የጠፉቶችን በሚመለከት አንድ ወጥ የሆኑ የትግል ሂደቶች በሰላማዊ መካከለ ውስጥም በውጭም በየቦታው መደረግ ያለበት እዛ ላይ ነው። ያንን አንድ ላይ ስናረግ ነው ሁሉ ህብረተሰብ አብሮ ተራ መደብ ይባላል። ከዛ በተረፈ ከፖለቲካ መሪዎች ደግሞ የሚጠበቀው ብስለት ይጠበቃል፣ አርቆ አስተዋይነት ይጠበቃል። በአደባባይ እርስ በርስ አለመተናኮስ፣ በአደባባይ አጠቃላይ የህዝቡን ትግል በመሳተፍ ጥቃቅን ነገር ላይ አለማተኮር ይጠበቃል። ምክንያቱም እኛ ብላንድ አላማ እየታገልን አንላይ ተራመድን አደባባይ በውጪ እርስ በርሱ መናኮርና መጣላት ወጣበት ሰዓት የሚበደለንን ወገን ነው የምንረዳው። ማለትም የምንታገለውን ወገን ነው የምናጠናክረው፣ የራሳችን ትግል ነው የምናጠናክረው። አመሰግናለሁ።
ወይዘሮ ገነት ለሰጡን ሰፊ ቃለ ምልልስ በጣም እናመሰግናለን። ፖለቲካ እንደወግ በሃማ ቱማ በዓለም ታሪክ አለትግልና መስዋዕትነት የተገኘ መብት ከቶም የለም። ዛሬ በስደት ዓለም እንኳን እየተሰቃዩ ያሉ ኢትዮጵያውያን ያገኙአቸው ጥቃቅን መብቶችም ቢሆኑ በየሀገሩ በተካሄዱ መራራ ትግሎች የተገኙ ናቸው። የነጻ ህክምና መብት ያላቸው የአውሮፓ ሀገሮች አሉ። የሥራ ማቆም አድማ የተከበረው በሰራተኛው ህዝብ የረጅም ጊዜ ትግል ነው። የንግግር፣ የጽሑፍ ነጻነት፣ የጡረታ መብት፣ የፕሬስ ነጻነት፣ የሰላማዊ ሰልፍና የተቃውሞ መብት፣ በነጻ የመምረጥና የመመረጥ መብት፣ የመደራጀት መብት፣ የሃይማኖት ወይም የእምነት መብት ወዘተ ሁሉ በመንግስታት ለህዝብ የተሸሩ ሳይሆኑ ህዝቦች በትግልና በመስዋዕትነት ያገኙአቸው ናቸው። በኢትዮጵያ ዛሬ ተሸራርፎም ቢሆን ያለው መብት ደግ ወይም ወያኔ የለገሱን ሳይሆን አርሶ አደሩ አምጾ ላባደሩ ተሰውቶ ተራማጁ ሞር የህይወት ዋጋ ከፍሎ በመራራ ትግል የተገኙ ናቸው። መንግስት የሰጠን መብት የለም፣ ሁሉም የትግላችን ውጤቶች ናቸው። ይህ መሰረታዊና ታሪካዊ ሀቅ አልገባ ያላቸው የዘመናችንና የፈረደባት ሀገራችን ፖለቲከኞች ግን ከትግል ውጪ መብት ይገኝ ነጻነትና የሀገር ሉዓላዊነት ይከበር ይመስል በትግል ጥረት ላይ ቀዝቃዛ ውሃ እያፈሰሱ ፍሬ ቢስ አቋምን ይመክራሉ። ሁላችንም እንደምናውቀው መለስ ዜናዊና መሰሎቹ በደም ዋኝተውና የስንቱን ንጹህ ህይወት አጥፍተው ለአራት ኪሎ ቤተ መንግስትና ለስልጣን ያልደረሱ ይመስል በልቶ የጠገበ ጅብ አህያን መብላት ኃጢአት ይላል እንደተባለው የሰላም አባወራ ሆነው ቆራጥና የመረረን ትግል ያወግዛሉ። የባሮድ ሽታ ሰልችቷቸው መቁሰል መድማቱ ዘግንኗቸው ከጎናቸው ጓድ ሲቀጠፍ ማየቱ መሯቸው ውድ ጓድ ሲሰዋ መቅበሩ አሟቸው መስዋዕትነቱ በዝቶባቸው የክላሽኑ የጥይቱ የኤነርጋው የቦምቡ ወዘተ ሸክም እጅ እጅ ብሏቸው የክረምቱና የጨለማው ጉዞ ረሃብና ጥሙ ቷንና ቅማሉ ክህደቱና ሰውን በደካማውና ሲደክም ወይም ፈተና ሲያሸንፈው መታዘቡ ሰልችቷቸው ከትግሉ በቃ ሊሉ የሚገባቸው ዝም እያሉ ፖለቲካን በንግድ
ፖለቲካን በቱሪስት መልክ በስልጣን መወጣጫ መልክ ሳይገሉ ጎፈሬ ሳይሸፈቱ ጥልጣል በተባለው መልኩ የወሰዱት ዛሬ የሰላማዊ ትግል አባወራ ሆነው ትጥቅ ትግልን ሲያወግዙ እየታዘብን ነው። ሰላም ሲሉ ደግሞ ሰላማዊ ትግል ህዝባዊ እንቢታን አመጽን ያቀፈ መሆኑን ክደው ትግልን አንገት ደፍቶ መንግስት ለተባለው በስነ ስርዓት መገዛት ወይም አንድ አፋዛኝ ፍጡር ከነመሰሎቹ ያወቀ መስሎት እንዳለው እየተገዙ መታገል ይመስላቸዋል። የትግል አልፋው አልገዛም ወይም ታሪክ የሰሩ የቀድሞ ተራማጆችና ተማሪዎች ይዘምሩ እንደነበረው አልገዛም እንቢኝ አልገዛም ብሎ በስርዓት ላይ መነሳት ማመጽ መሆኑን ይዘነጉታል። እውነቱን እናገር ካል ንረስተውት ሳይሆን ሌላውን አማራጭ ፈርተውት ነው። ስርዓቱ ላይ ቆርጠው ከተነሱ ደረትን ለጥይት ህይወትን ለመከራና ለመስዋዕትነት ለሀገር ሲሉ ለህዝብ ሲሉ ወይም ለእምነት ሲሉ መስጠትን ይጠይቃል። በሸራተን ሆቴል ከባለስልጣኖች ጋር በሰላም ውስኪ መጨለጥን ሳይሆን ቤት ንብረትን ትቶ መደበቅን መሰወርን በፖሊስ መፈለግን ወዘተ ሊያስከትል ይችላል። መታሰርን መደብደብን ያመጣል። እንደምናውቃቸው የታሪክ ጉዶች ቤተ መንግስት ተጠርቶ በሉ ከሀገራችሁ ውጡን ሳይሆን እንደነ ጀግኖቹ ጸጋዬ ወይ እንደርተራው እንደና በራሽ በርታ ወዘተ ተይዞ ደብዛ መጥፋትን እንደነ ዶክተር ታዬ አበራ አይማን አፊታውራሪ መኮንን ዶሪ አባማ ኢየሱስ እንደ ነጻ ጋዜጠኞች ወዘተ ማለትም እንደ ሺዎቹ በቃሊቲ በዘዋይ በሸዋሮቢት ወዘተ እንዳሉት የፖለቲካ አስፈኞች መታሰርና መሰቃየትን ያመጣል። ለማስፈራራት ሳይሆን ሽብር ይመጣብሃል እረፍ ብለው የትግል መንፈስን ሊገልዱ እንደሚጥሩት ለመሆን ሳይሆን አቆን ለመናገር ግን ትግል ሊቀመንበር ማው እንዳሉት የራስ ግብዣና ፌሽታ አይደለም። ይህን የትግል ይዘት መረዳት ያቃታቸው ወይም ያልፈለጉ ክፍሎች የተፋፋመ ትግልን በሰበብ አስፋፉ መቃወማቸው አልቀረም። ትግል ሲፋፋም መንግስት ተብየውን ነካካችሁት፣ ቆሰቆሳችሁት፣ አበሳጫችሁት ከማለት ያልፎና ለዚሁ መንግስት ለሚሉት ጣዖታቸው ፍጹም ስልጣንን ሰጥተው መቼስ ምን ያድርግ መንግስት ማፈን መግደል ይገደዳል ይሉናል። መንግስት ለመበሳጨት መብት ሲለገሰው ከመንግስት በላይ ለዓላዊ የሆነው ህዝብ ደግሞ ሲበደል ወተት ይሸፍታል እንኳን ሰው ሲበደል ብሎ የማመጽ መብቱን ይነፍቃል። ይህ ወገበ ተባራ አቋም መንግስት የህዝብ ሎሌ መሆን እንዳለበት የሚዘነጋና የበላይነት ስልጣንን ለመንግስት የሚሰጥ ነው። መንግስት ላይ የማመጽ መብት ህዝብ የለውም ባይ ይህ አቋም ትግልና ተቃሽ አፋኝ መሆኑ በተግባር ይታየ ነው። መንግስትን አፈናህን አቁም የግፍ አገዛዝን አብቃ ብሎ በመወጠርና በመታገል ፈንታ ጠባያ ታምሮ እየተገዙ አቤት ጌታዬ አቤቱታን ይመርጣል። በአጤው ዘመን ዩኒቨርሲቲ ተማሪዎች ለንጉሱ አቤቱታ ይጽፉና በጥሞና በጠባይ ለውጥን ይጠይቁ ነበር። የሚሰማቸው ግን አላገኙ። ስርዓቱ ላይምረው አማጸነው አይነት ነበርና ዛሬም ነውና በለወሳት የተቃውሞ ድምፅን አቤቱታን አሰሙኝ አፉልኝ ቢልም ሰምቶ አይሻሻልም። ሌላ መጠበቅም ዘበት ነው። ሞት ላይቀር መንጠራዋት ነው ትርፉ። ህሊናው እንደ ደብድ ቀብሮ ጆሮው ላይ ለተኛው ከርሳምላኩ ወያኔ አቤት አቤት ቢሉ ቢለማመቱ እየተገዙ ቢለምኑ ደመናን መጨበጥ እንጂ ሌላ ፍሬ አያገኙም። ዛሬ በሀገራችን የሰላማዊ ትግል አባወራ ሆነው የተገኙትንም ብዙዎቹን ስናጤናቸው አሁንም የትግል ይዘትና ትርጉሙ እንደጠፋቸው እንገነዘባለን። ወያኔ ለስልጣን እንደበቃ የህዝብ አመጽን ለማፈን የሰላም አባወራ ነኝ ብሎ ሲፈጠም ይህንኑ በማስተጋባት ከመምህሩ በባተ ታጋዩን ክፍል ወያኔ ላይ ብረት ያነሳውን ክፍል የሚያወግዙ ጉዶች ነበሩ። ዛሬም ቢሆን እነሆነ ግን ሌሎች ብረት ያነሱትን ክፍሎች በፖለቲካ አቋማቸው ሳይሆን ለምን ትግልን መረጡ ብለው የሚያወግዙ እንዳሉ ይታወቃል። ያንዳንድ ሃይማኖት ተከታዮች እምነታችን ብረት ማንሳትን አይፈቅድልንም ይላሉ። በዚህ አይነቱ ምክንያት ጀርባ አልተሰለፉት ግን ሰላማዊ ትግልን እንደ ፖለቲካዊ ምርጫ ከወሰዱ ድረስ ይህ ትግል ትርጉሙ ትግልን መሸሻል መሆኑን ማወቅ ይገባቸዋል። ባለፉት 13 ዓመታት ስለ ሰላማዊ ትግል የተወራው ራሱ ተመንዝሮ ትግል ቢሆን ኖሮ ወይም ትግል ሆኖ ቢገኝ ኖሮ የወያኔን ስርዓት ባናጋው ነበር። ሰላማዊ ትግል እንደ ሁሉም ትግል የማንንም ፈቃድ ጠያቂ አይደለም። ሰላማዊ ትግል በተባለው እንቆጠብና ይህ ትግል አመጽ ነው። አልገዛም እንብኝ ማለት በቃኝ አሻፈረኝ ለውጥ ይምጣልን ማለት ነው። የትግሉ ኢላማ ገዢው ክፍል ነው። በመንግስት ላይ ማመጽ መብትና ግዴታ ነው ያሉት ያብዮትና የፍርነቀል ለውጥ አቀንቃኞች ብቻ ሳይሆኑ የምዕራቡን የካፒታሊስት ፍራት ያደንቁ የነበሩት ናቸው። አብዮትና አብዮታውያንን ለሚፈሩ ሌኒን ማኦ ሲባል ተፈጠለሚሉ እነ ሄንሪ ቶሮውና እነ ጋንዲንም መጥቀስ ይቻላል። ከጥቅሱ ምን አለን ከተግባሩ እንጂ ባይነንና ወደ ተጨባጭ ትንዞር ደግሞ ሰላማዊ ትግል በመንግስት ፈቃድና መንግስት ወይም ገዢው መደብ በፈጠረው ወይም በፈቀደው ክልል ተወስኖ የሚካሄድ ሳይሆን ገዢውን ክፍል በኢላማ ወስዶ የተቃውሞ ምክንያት አድርጎና እምቢኝን አስቀድሞ የሚደረግ መራራ ትግል ነው። ከትጥቅ ትግል በመለስ ህዝባዊ አመጽ ብለው በኢዲያ መስረታ ጉባኤ ላይ ሲደተኩሩ የነበሩት ዛሬ በአመቱ ከአመጹ ይቅርብኝ የትግል ጾመኛ ነኝ ብለው መለስን ሲለማመጡ ወይም ሊለማመጡ ሲዘጋጁ ለማየት ብንገደድም ሰላማዊ ትግል በመንግስት ላይ ማመጽን የግድ ይላል። ገዢው ባፈተተኝ ልግዛችሁ ደስ ያለኝን ልጫንባችሁ ሲል ወግድ የማለት መብት ህዝባዊ መሰረታዊ መብቱን ሊያስመልስ ገዢዎችን አልገዛም ይላል ባልተመቸው ሁሉ። ስለዚህ እምብኝ ብሎ ከገዢዎች ጋር መፋጠጡ ህዝብ መብቱን አውቆ እያስከበረ መሆኑን ያመላክተናል። መላ ወይስ ደላ በሚል ሽፍንፍን መላው ከገዢው ክብል ጋር ተሞዳምዶና ጠባይና ታምሮ እንደሚሉት ሳይጎረብጡ ተቃዋሚነን ማለት ከሆነ ይህ ከሐቀኛው ሰላማዊ ትግል ጋር ግንኙነቱ ከቶም አይታይም። የሆድ አምላኩ የትግል ጠሩ መላና አቋም ነው ማለት እንችላለን። በየካቲት አብዮት ወቅት የተካሄደው ሰላማዊ ትግል ነው። መስዋዕት ተከፍሎበታል። ደርግ ስልጣን ከያዘ በኋላም የተደረጉ ሰልፎችና ታርጋዊ የሰላም ትግሎች የደም ዋጋ ተከፍሎባቸዋል። አገዛዙ በዚህ ትግል ሲሸነፍና ጦርነት ሲያውጅ ደግሞ የትግሉ የተቃውሞ ስልትም መቀየሩ ይታወሳል። ወደ ደቡብ አፍሪካ ሶዌቶ፣ ወደ ፍልስጤም ኢንቲፋዳ ጋዛ፣ ወደ እስያ በርማ ወዘተ ፊታችንን ካዞን ደግሞ ሰላማዊው ትግል በቆራጥ መስዋዕትነት መታጀኑን እናያለን። ትግሉ ገና ከመጀመሪያው መስዋዕትን ከፈራ ትግል አይሆንም። የትግሉ መቀጠል መፋፋም ለመግታት የሚጥረው መንግስት ተብየው መሆኑ ቀርቶ የትግል መሪነን ባዮቹ ሆነው ይሰየማሉ ማለት ነው። የተቃውሞ ሰልፍ እናድርግ አይፈቅዱልንም። ህዝቡን እናፋምጸው ይፈጁናል። የራሳችን ፖሊስና ተቆጣጣሪ ሆነን ፈሪው መለስ አስፈራርቶን ከቆረጥ ሰላማዊ ትግል እንርቃለን። በሶዌቶ ነዋሪዎች የቤት የኮረንቲ ክራይ አንከፍልም ብለው ማመጣቸው ይጠቀሳል። ሄንሪ ቶሮ ሰውን ባሪያ አድርጎ ለሚገዛ መንግስት ግብር አልከፍልም በማለቱ በአሜሪካ መታሰሩ ይታወቃል። የጥንቷ አቴና ሴቶች ወንዶችን ጦርነት ካላቆማችሁ አብረናችሁ አንተኛም ብለው በማደም እንዳሸነፏቸውም ታሪክ መዝግቧል። አድማ የሰላማዊ ትግል አካል ነው። ስራ ማቆም፣ አንከፍልም ብሎ ማመጽ፣ የገዢዎችን ዓላማ ማደናቀፍ፣ የፖለቲካ እስረኞች ይፈቱ ብሎ መሰለፍ፣ ሰልፉ ሲከለከል እምቢኝ መብቴ ነው ብሎ መሰለፍ፣ የወያኔን ሰነድ ቅዱስ መጽሐፍ አድርጎ መውሰድ ሳይሆን መብትን የሚጥሱ ህጎችን አለማክበር፣ በአመት አንዴ ሳይሆን ሁሌም በተቻለና አስፈላጊ በሆነው ሁሉ መሰለፍ፣ ማደም፣ ማመጽ፣ አድማ የመቱትን መደገፍ፣ ሲታገሉ የታሰሩትን መደገፍ፣ ቤተሰባቸውን መርዳት፣ ትግሉን ማስፋፋም። ይህን ካልተቀበሉ ደግሞ ከትግሉ መድረክ መራቅ፣ ውዥንብር አለማፋፋት፣ ሊታገል የተነሳውን አለማደናቀፍ ያስፈልጋል። ሀገርን ማዳን ያህል ከባድ ግዳጅ ከፊታችን ተደቅኖ ሳለ ሰላማዊ ትግል በሚል መጋረጃ ተደብቆ ቆራጥ ትግልን መራቅ አይገባንም። ህዝብ በመለስ አገዛዝ ላይ እንዲነሳ፣ የሥራ ማቆም አድማ እንዲስፋፋ፣ ታክሲ ነጆች ሊገላቸው የደረሰውን ግብርና ቅጣት አንከፍልም እንዲሉ፣ ህዝብ ግብር አልከፍልም ብሎ እንዲቃወም፣ ተማሪው፣ አስተማሪው፣ ላባደሩ ሁሉ የሥራ ማቆም አድማ እንዲያደርግ፣ የተለያዩ ተቋም ሠራተኞች ማለትም የመብራት፣ የትራንስፖርት፣ የውሃ፣ የአየር መንገድ፣ የባንክ፣ የፖስታ ወዘተ ሁሉ እንዲያድሙ፣ በሥራ ማቆም መብታቸው እንዲጠቀሙ፣ ያ ሰፊው ህዝብም ማለትም የሀገራችን አርሶ አደርም እንዲነሳ እንዲያምጽ ማደራጀት መቀስቀስና እውን ማድረግም አለብን። ይህ ነው ሰላማዊ ትግል፣ መብታችን፣ ግዳጃችን። ከብረቱም ምርቀን፣ ከህዝባዊ አመጹም ምርቀን፣ ባርነትን ደግሞ ጠልተን እንዲያው አጓጉል ነው። ሊወጋ የመጣ ጌታዬ ቢሉት አይመለስም። ኢትዮጵያን ሊያጠፉ የመጡት እነመለስ በቆራጥ ትግል እንጂ ጠባይና ታምሮ የይስሙላ ተገዥና ታማኝ ተቃዋሚ በመሆን መቼም አይወገዱም። የህዝቡ የተቃውሞ ትግል ይፋፋም።